ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 30 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ኢንትሬድ የተባለ የብሪታንያ ኩባንያ በሶስት የኢትዮጵያ ተቋማት ላይ የ105 ሚሊዮን ብር ክስ ያቀረበ መሆኑ ተነገረ። ክስ የቀረበባቸው ተቋማት የመንግስት ግዢና ንብረት ማስወገድ አገልግሎት፣ የኢትዮጵያ ንግድ ስራዎች ኮርፖሬሽንና የኢትዮጵያ ማራታይም ጉዳዮች ባለስልጣን ናቸው። ከሶስት አመት በፊት የዮያኔ አገዛዝ 350 ሺህ ቶን ስንዴ ለመግዛት ጨረታ ካወጣ በኋላ ኢንትሬድ የተባለው የብሪታንያ ኩባንያ ጨረታውን አሸንፎ የተባለውን 350 ሺህ ቶን ስንዴ በ8 መርከቦች ጭኖ ጅቡቲ ወደብ አድርሶ ነበር። የተጠቀሱት ተቋሞች በወቅቱ ትራንስፖርት ማቅረብ ባለመቻላቸው ገሚቶቹ መርከቦች እስከ 50 ቀናትና ከዚያ በላይ በሚደርስ አንዳንዶቹም እስከ 6 ወራት ጅቡቲ ወደብ ላይ ለመቆም ከተገደዱ በኋላ ጭነታቸውን አራግፈው ተመልሰዋል። መርከቦቹ ጅቡቲ ወደብ ላይ ሲቆዩ የብሪታንያው ኩባንያ 4.7 ሚሊዮን ዶላር ወይም 105 ሚሊዮን ብር ለወደብ ኪራይ በመክፈሉ ይኸው ገንዘብ ከነወለዱ እንዲመለስለት ክስ አቅርቧል። ቀደም ብሎ ኢንትሬድ የተባለው ስንዴ አቅራቢ ድርጅት ችግሩን በአደራዳሪ ክፍል አማካኝነት ለመፍታት ተቃደኛነቱን ገልጾ ጥያቄ ቢያቀርብም በአገዛዙ ባለስልጣኖች በኩል ቸልታ በመታየቱ ወደ ክስ ለመሄድ ተገድዷል ተብሏል። በዚያን ወቅት የመጣው ስንዴ በርከት ያለው እስካሁን በጅቡቲ ወደብ ውስጥ እንደሚገኝ ጉዳዩን የሚያውቁ ዜጎች ለዜና ተቋሞች ተናግረዋል። እስክንድር ነጋና ተባባሪዎቹ ሰናይ ቲቪ የሚባል አዲስ ቴሌቪዥን ጣቢያ ለማቋቋም ማቀዳቸውን አስመልክቶ ስላጋጠማቸው እንቅፋት ጋዜጣዊ መግለጫ እንዳይሰጡ ለሁለተኛ ጊዜ መከልከላቸውን እስክንድር ነጋ ገልጿል። እስክንድር ነጋ በሂልተን ሆቴል ሊደረግ ታቅዶ በነበረው ጋዜጣዊ መግለጫ ላይ ለመታደም ለመጡት ጋዜጠኞች በሆቴሉ ደጃፍ ላይ በሰጠው ማብራሪያ እቅዱ የንግድ እንቅስቃሴ ሆኖ ሳለ አዲሱ ሹም ከባላደራ እንቅስቃሴ ጋር በማያያዝና ፖለቲካዊ አንድምታ በመስጠት ያገዛዙ ባለስልጣኖች መግለጫ እንዳንሰጥ አግደውናል ብሏል። እስክንድር በማብራሪያው ላይ ርምጃው የየለት የመብት ገፈፋ መሆኑን ገልጾ ጋዜጣዊ መግለጫ በማንኛውም ጊዜ ተቃጥ ተጠይቆበት አያውቅም ብሏል። ለውጥ መጥቷል በማለት ራሳቸውን የሚያመጣድቁት ክፍሎች ከወያኔ ዘመን እንኳን የከፋ የመብት ረገጣ እያካሄዱ መሆናቸውም ተገልጿል። በመጨረሻም የተጀመረው የቴሌቪዥን ጣቢያ እየተካሄደበት ያለውን አፈና ተቋቁሞ ስራ እንደሚጀምር ተናግሯል። ሰሞኑን በደቡብ አካባቢ በስልጤ ዞን ዳለቻ አካባቢ በተከሰተ የመሬት መስተንጠቅ ከ200 በላይ የሆኑ ነዋሪዎች ቤት ንብረታቸውን ለመልቀቅ ተገደዋል ተብሏል። በአካባቢው የደረሰው የመሬት መስተንጠቅ ከታላቁ የምስራቅ አፍሪካ ሽምጥ ሸለቆ ጋር የተያያዘ ሊሆን ይችላል የሚል ግምት እንዳለው በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ የህዋና የስነ ከዋክብት ተቋም አሳውቋል። በሱዳን አፈናውና ግድያው እየተባባሰ መሆኑ እየተነገረ ነው። የሱዳን የዶክተሮች ኮሚቴ አርብ ዕለት በሰጠው መግለጫ እስካሁን የሞቱት ሰዎች ቁጥር 113 መድረሱንና የቆሰሉት ከ500 በላይ መሆናቸውን ገልጿል። በዚህ ሳምንት ውስጥ ከ40 የሚበልጡ አስክሬኖች ከአባይ ወንዝ ውስጥ መውጣታቸውን የዶክተሮቹ ኮሚቴ ገልጾ ለምን እንደሆነ ባይታወቅም አስክሬኖቹን ወታደሮቹ ይዘዋቸው ሄደዋል ብሏል። የቀድሞ ፕሬዝዳንት በሽር ጃንጃዊድ ሚሊሻ የሚል ስም በመስጠት ያቋቋመውና በኋላም ፈጣን የርዳታ ኃይል ወደሚል ስም የተለወጠው የሚሊሻ ወታደር ክፍል ቀደም ብሎ ዳርፉር ላይ ከፍተኛ የዘር ማጥፋት ወንጀል ሲፈጽም መቆየቱ የሚታወቅ ሲሆን ካለፈው ሰኞ ግንቦት 26 ጀምሮ በካርቱምና በተለያዩ ከተሞች የግድያና ጭፍጨፋ እንዲሁም የአስገድዶ መድፈር ወንጀሎችን በሰፊው ሲያካሂድ የነበረ መሆኑን ተቃዋሚዎቹ ገልጸዋል። ይኸው ኃይል በተቃዋሚዎቹ ላይ አስጠቃቂ ግድያና ሌሎች ወንጀሎች ከመፈጸሙ ባሻገር የቆሰሉት የሚታከሙበት ሆስፒታሎች ውስጥ በመግባት ቁስለኞች እያወጣ መጣሉን ሐኪሞችን መደብደቡንና ማስተቃየቱን እንዲሁም የሕክምና መሳሪያዎች መተባበሩን የአይን እማኞች እየተናገሩ ይገኛሉ። ሐሙስና አርብ በተካሄዱ የተቃውሞ እንቅስቃሴዎች ተቃዋሚዎች ፈጣን የእርዳታ ሰጪ ኃይል የሚባለው ወንጀለኛ ቡድን በአስቸኳይ እንዲፈርስና ወንጀለኞች ለፍርድ እንዲቀርቡ ጥያቄ አቀርበዋል። በዛሬው ዕለት አዲሱ ሹም ካርቱም ሲገባ የዚህ ኃይል አዛዥ የሆነው ግለሰብ በስነ ስርዓቱ ላይ አለመገኘቱ ምክንያቱ ምን እንደሆነ ብዙዎችን አነጋግሯል። ለዕለቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ። ከኢሃፓ ጋር ግንኙነት ለመፍጠር በሚከተሉት የመገናኛ መስመሮች መጠቀም ይቻላል። በስልክ ቁጥር 202-291-4217 ዋሽንግተን ዲሲ፣ በኢሜይል espic@aol.com ወይም eprp@eprp.com በፖስታ ሳጥን ኢፒአርፒ ፒኦ ቦክስ 73337 ዋሽንግተን ዲሲ 20056። የኢሃፓን እንቅስቃሴና የፖለቲካ አቋም እንዲሁም የተለያዩ መግለጫዎችን በኢሃፓ ድረገጽ eprp.com ወይም ተባባሪ በሆኑ ድረገጾች deptarao.com እና atimba.org/asimba.org ማግኘት የሚቻል መሆኑን ለአድማጮቻችን እንገልጻለን። በፌስቡክ EPRP ዌብ አድሚን EPRP PR ከሚሉትና ከሌሎችም ተባባሪ የፌስቡክ አካውንቶች ጋር ጓደኛ በመሆን እንቅስቃሴውን ለመከታተል የምትችሉ መሆናችንን እንገልጻለን።
ደብዳቤዎች አምድ ¶¶ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
እንደምን አላችሁ ውድ የፍኖተ ሬዲዮ የደብዳቤዎች አምዳዘጋጆች። የእስራኤል ለውጥ ለማምጣት በሀገራችን ተካሂዶ የነበረውን ትግል በመጻረር አሜሪካ፣ አረቦችና ሀገር በቀል ከሃዲ ምሁራኖች በጋራ በመተባበር ሲያሴሩና ሲዶልቱ ቆይተው አብይን በመሾም ህዝብን አደናግረው የትግሉ ደንቃራ መሆናቸው ይታወቃል። የጭብጨባ ፖለቲካ በየቦታው ተስፋፍቶ ብዙ በሚባል ደረጃ ሰው ለውጥ የመጣ መስሎት አብይ ለማለት ስለተጎነጎነው ሴራ ሲመቻች በገሃድ መታየት ጀመረ። ጠባቦችን፣ ጽንፈኞችን፣ ወንጀለኞችን ሰብስበው በክብር እንግድነት ጋብዘውና መድረክ ሰጥተው ጥላቻን አስፋፍተው በሚሊዮን የሚቆጠር ህዝብ አፈናቅለው ብዙዎችን ለመከራና ለስቃይ መዳረጋቸው ታይቷል። ይህ ሲሆን ከውጭ ሀገር ከተለያየ አቅጣጫ ወደ ሀገር ቤት በተቃዋሚ ስም የገቡት የተለያዩ ድርጅቶች ይህ ሁሉ መከራና ግፍ ሲደርስ አልሰማንም አላየንም በማለት ከሃዲነታቸውን በገሃድ አሳይቷል። ይህ ሁሉ ጫጫታ ሲከናወን ኢህአፓ የተያዘው መንገድ ትክክል ያለመሆኑንና ለውጡም በዚህ መልክ እንደማይመጣ ደጋግሞ በርሳኑ በፍኖተ ሬዲዮ ያሳወቀ ቢሆንም የተደናገረው ህዝብ በርከት በማለቱ ለጊዜው ማሳሰቢያው ሰሚ ሊያገኝ አልቻለም ነበር። በሂደት ግን ፍኖተ ሬዲዮ የነአብይ ዋና ተልእኮ ምን እንደሆነና ሊሰሩት ያቀዱትን በመዘርዘር በርካታ ሀተታዎችንና ቃለ ምልልሶችን በማቅረብ ስፋትና ጥልቀት ትምህርት በተከታታይ በመስጠቱ ህዝቡ መሰረታዊ ግንዛቤ እንዲያገኝ በመደረጉና ህዝቡም በአፍ የሚለፈፈውና በተግባር እየተደረገ ያለው አልገጥም ማለቱን በመገንዘቡ እናብይ ከመጡ ከአንድ አመት በኋላ ሴራቸው ሊጋለጥ ቻለ። በአፋቸው ኢትዮጵያዊነትን ቢያጠነክሉትም በተግባር ግን ዘረኝነትን በስፋት ሊያያይዙ ችለዋል። ሀገራችን እስካሁን ካለችበት አጣብቂኝ ሊያወጣት አሁን ስልጣን ላይ ያለው ስርዓት ሲወርድና ሁሉን አቀፍ የሽግግር መንግስት ሲቋቋም ብቻ ነው ይህን እንደማይቀበል አብይ በግልጽ ተናግሯል። ያለን አማራጭ ህዝባዊ ትግልን አፋፍሞ በመቀጠል ስርዓቱን አስጨንቆ በመያዝ ወደ ድርድር ተገዶ እንዲመጣ ማድረግ ብቻ ነው። ከሰሞኑ የተካሄዱት የሐኪሞችና አስተማሪዎች ትግሎች ተጠናክረው ሊፋፉና ሀገር አቀፍ መልክ ይዘው ወደ ጠቅላላ የስራ ማቆም ደረጃ ማሸጋገርና ስርዓቱን ቀውስ ውስጥ መክተት ዋነኛ የትግል ስልታችን ሊሆን ይገባል። የታክቱ ከጎጃም በፌስቡክ በፍኖተ ዲሞክራሲ ያደረሱን ደብዳቤ።
ውድ የፍኖተ ዲሞክራሲ አጠቃላይ ቤተሰቦች፣ በተለይም ደግሞ ለፍኖተ አዘጋጆችና አቅራቢዎች እህታዊ ሰላምታዬ ይድረሳችሁ። ውድ የፍኖተ አድማጮች፣ እኔ ከሩቅ ሆኜ ሳስበው አድናቆቴንና ምስጋናዬን ለመግለጽ ቃላቶች ይቸግሩኛል። የፍኖተ አዘጋጆች ፍኖተ እንደሌሎቹ የቴሌቪዥንም ይሁን የሬዲዮ ጣቢያዎች በነጮቹ በጃዙር በዘረኛ ገዢዎቹም የሚረዳ ባለመሆኑ ለሐቅ ቆማችሁ እውነትን ስትመሰክሩ አርቆ አስተዋይ ህሊና ያለው ሁሉ አምላክ ይባርካችሁ ጥናቱን ይስጣችሁ ማለቱ አይቀርም። ለጥቂት ጊዜ ከሀገር ወጥቶ የመኖርን አባዜ አውቀዋለሁና እናንተ የፍኖተ አዘጋጆችና አቅራቢዎች የውድ ሀገራችሁ ለውድ ሀገራችሁ እየከፈላችሁ ያላችሁት መስዋዕትነት ቀላል አለመሆኑን ባሰለሰልኩ ቁጥር ለሀገራችሁ ያላችሁ ፍቅር ከእስከ የለሽ መሆኑን ተረዳው። ህይወት እንደ ጤዛ ነው፣ መኖርም እንደ ዘበት ነው። ግን እንዲህ እንደናንተ ለሀገርና ለህዝብ መኖር ለጥቂቶች የተሰጠ ጸጋ ነው ብል የተሳሳትኩ አይመስለኝም። በዚህ አጋጣሚ የጣሚና ባለቀኒዎቹን አቶ ሁሴን አሊንና ሐማቱ ማን ወዘተ ባስደመጣቸውን ቁጥር ልብ ይረበሻል። ወደ ኋላ ሩቅ ዘመን ይነጉድና በፋሽስት ጣሊያን ወረራ ዘመን እነ ዮፕታይ ንጉሴ አርበኞችን ለማነቃቃት ይቀኛቸው የነበሩ ወኔ ቀስቃሽ ግጥሞች ጋር አመሳሰልና አነባለው። ተደስቼ ነው የማነባው። እድሜና ጤና ይስጣቸው የሚል ልባዊ ምኞቴንም መግለጽ ወዳለው። ዛሬ በዚህ በእናንተ የደብዳቤዎች አምድ ለመሳተፍ ያነሳሳኝ አንድ ቁም ነገር ነው። ይሃውን ስለ ድልና ድል አድራጊነት ሲወሳ ኢሃፓ ለድል አልበቃም የሚለው ሐሳብን በበኩሌ የምስማማበት አይደለም። ጥቂት የማይባሉ ለህዝባዊ ድል የሚሰጡት ትርጉም የተዛባና መሰረቱን የሳተ መሆኑን እያስተዋልኩ ነው። ድል እንደ ጥንት ግሪኮች፣ ሮማውያን ጭካኔ የተሞላበት መጨፍጨፍ ወዘተ ወይም እንደዚህ እንደ ዘመኑ የጃፓን ጠብደሎች ትግል፣ የአሜሪካኖች ነጻ ትግል ወይም እንደ ኳስ ጨዋታ ፍልሚያ የታየ ከፖለቲካ ድል ጋር ሲንታታ እያስተዋልኩ ነው። በእንደዚህ የመሰሉ መሻቆቶችና ፍልሚያዎች ድል የሚለው ቃል አሸናፊውንና ደጋፊዎቹን ብቻ የሚያስደስት ሲሆን ብዙሃኑን ሊያስከፋ ከዚያም ባለፈ ሊያስቆጣ ይችላል። የዛሬ 47 ዓመት የኢሃፓ መስራቾች ድርጅቱን የመሰረቱበት መሪ ሐሳብ ኢሃፓን በኢትዮጵያ ህዝብ ላይ ለመጫን የሚል አልነበረም። ይህንን በተጨባጭ ለመረዳት ኢሃፓ በ1967 ዓመተ ምህረት ይፋ ያደረገውን የፖለቲካ ፕሮግራምና በተለያዩ ጊዜያት ዘንድሮ በህዳር ወርም ማሻሻያ ያደረገበትን የፖለቲካ ፕሮግራሙን ማንበብ እንደገና ማንበብን እመክራለሁ። የኢሃፓ ድል ከኢትዮጵያ ህዝብ ጋር የተሳሰረ ነው። ይህን በሚገባ ለመረዳት አንድ ጥያቄ ማንሳት አለብኝ። የኢትዮጵያ ህዝብ ከጭቆናና ከብዝበዛ ነጻ ወጣ ወይ? የኢትዮጵያ ህዝብ የፖለቲካ ስልጣን ባለቤትነት መብቱን ተቀዳጀ ወይ? የህዝብን ደህንነት፣ ሰላም፣ መብት የሚያከብር የሀገርን ሉዓላዊነት፣ የህዝብን የበላይነት የሚያከብርና የሚያስከብር የጸጥታ፣ የፖሊስ፣ የዳኝነት፣ የፓርላማ፣ የመከላከያ ኃይል ወዘተ ተመሰረቱ ወይ? እነዚህ እውን ከሆኑ የኢትዮጵያ ህዝብ ድል አደረገ፣ ኢሃፓም አቸነፈ ይባላል። ከዚህ ውጪ ኢሃፓ ከኢትዮጵያ ህዝብ ተነጥሎ በባዕዳን ኃይሎች አፍጋርነትና አገዛ ስልጣን የሚያዝ ዓላማ የለውም፣ ሊኖረውም ጭራሹን አይችልም። የኢሃፓ የትግል መተከል የማዕዘን ድንጋይ የኢትዮጵያ ህዝብ የሀገሩ ባለቤት፣ የመብቶቹ ባለቤት፣ የፖለቲካ ስልጣኑ ባለቤት ለማድረግ ነው። ከዚህ ወለም ዘለም የሚል አካሄድ ሁሉ ከኢሃፓ የሚጣላ ኢሃፓም የሚጠናወተው ነው። የተወደዳችሁ የፍኖተ አድማጮች ልብ በሉ። ኢሃፓ እንደ ፋሽስቱ ደርግ፣ እንደ ፋሽስቱ ህወሓት፣ እንደ አረመኔው ኦዴፓ እና በዙሪያት እንደ አረመኔው ኦዴፓና በዙሪያቸው እንደ ተኮለኮሉት አድርባዮች፣ አንጃዎች፣ በአጠቃላይ ባንዳዎች በህዝብ ላይ የመቆፈስ በህዝብ ላይ ፈላጭ ቆራጭ የመሆን እቡይ ሐሳብ እንኳንስ ሊያስበው በአጠገቡም እንደማያል አፌን ሞልቼ እናገራለሁ። ሐሰት ብሎ ነገር ለሚከራከረኝ አንገቴን ለሰይፍ ሰጣለሁ። ባለብሩ አእምሮቹ እህቶቼና ወንድሞቼ የሰው ልጅ ህሊና ሊቀበለው ከሚችለው በላይ ሰቆቃ ተፈጽሞባቸው መስዋዕትነትን የተቀበሉት ለእናት ሀገራቸው ኢትዮጵያ ሉዓላዊነትና ለኢትዮጵያ ህዝብ ነጻነት ነውና ከዚህ መለስ የሚወራ የድል ወሬ የፖለቲካ አመንዘረኝነት ነው። የኢሃፓ ድል፣ የኢትዮጵያ ህዝብ ድል፣ የኢትዮጵያ ህዝብ ድል፣ የኢሃፓ ድል ነው። ኢሃፓ እንደ ቅላንገት ጠባብ አስተሳሰብን ያወግዛል፣ ይታገላል። የፍኖተ አድማጮች ሆይ ሀገርን ከነጣቂዎችና ከገንጣዮች ከጠባቦችና ከትምክተኞች ማዳኛው መንገድ አንድ ቀጥተኛ መንገድ ኢትዮጵያን ብሎ መታገል ብቻ ነው። እስኪ እናስተውል። በዚህ ወቅት የጎሳ ድርጅቶች እንደ አሸን መፍላት ሚስጥሩን መመርመር ተገቢ ይሆናል። ለአማራው ህዝብ እንታገላለን የሚሉ ከአማራው አረመኔ ገዢ ቡድን ጋር አብሮ ለመታገል እየተበራረሙ ትግሉ ጉንጭ አልፋ ሲሆን እያየው በህዝብና በሀገር ስም ውንብድና በቃ ማለት የሀገር ሁሉ ግዳጅ ሊሆን ይገባዋል እላለሁ። አሁን ያለው የዘረኝነት መጋኛም ላንታ እስካሁን በወለጋ የህዝብ ደም እያፈሰሱ ባንክ እየዘረፉ ህዝብ እያፈናቀሉ ያሉትን የዘረኛ ኮሎኔል ቡድን በዝምታ እያለፈ መሆኑ በከሚሴ በማጀቴ በካራ ቆሬ ወዘተ ቤተክርስቲያን ያቃጠሉ እናቶችና አህቶችን የደፈሩ ህዝቡን በአስተቃቂ ሁኔታ የጨፈጨፉ በጉጂ የጌዲዮ ተወላጆችን የጨፈጨፉና ያፈናቀሉ በሻሸመኔ በቡራዩ አረመኔ ግድያ ያስፈጸሙ የገዢው አረመኔ ቡድን ሹመኞችና መሰሎቻቸው የተቀፈደዱ ለፍርድ አለመቅረባቸው የዘረኝነት መርዛም ማነት የቱናል ስር የተደደ መሆኑን ያሳያልላለው። በተጣራሪው የቤንሻንጉል ሹመኞች ከተፈጸመው አስተቃቂ ጭፍጨፋ ጀርባ እጃቸው እንዳለበት ተጠቅሶ መታሰራቸው ሲነገር ኦነግ በዘራፊነትና በደም አፍሳሽነት አለመከፈቱ የኦዴፓ ኢህአዴግ ዘረኛ አገዛዝን ፋሽስታዊ ገጽታን የሚያሳይ ነው ባይነኝ። የጅጅጋው አረመኔ ጨፍጫፊ አብዲ ኢሌ ካስሮ ዳውዲሳ ጃዋርና መሰሎቻቸው ጥንተኛ አገራጥቂ መርዛማ ቀጥቀጣዎችን እንዲረጩ በዝምታ መታለፋቸው ዘረኝነትን የሚያሳይ ከመሆኑን ክርክር የሚገጥመኝ ካለ ዘረኛ ብቻ ነው ባይነኝ። ቦረናዎችን በሞያሌና በያቤሎ የጨፈጨፉ ያጋዚ ጦር አባላት በህግ አለመጠየቃቸው ያገዛዙን ጸረ ህዝብነት የሚያሳይ ነው። በኑሮ ውድነትና በብር መጋሸፍ ታቢያ ህዝቡ በሞትና በህይወት መካከል ያለ ህይወት እየኖረ ባለበት ዘረኛው ሹም ኮሎኔል በወንዝ ማልማስም አዲስ የመዝረፍ ስልት በመንደፍ በድግስም ቁማር ሲጫወት ለአረመኔነቱ ሌላ ማስረጃ ማስተብ አያስፈልግም። ወደ አጽመ ሐሳቤ ልመለስና ኢሃፓ ህዝብን ከሚያስቀይ በየትኛውም ቦታ በየትኛውም ጊዜ የተከሰተ ቡድንን ይኮንናል ያወግዛል ይታገላል እንጂ እንደሌሎች የሰው አበቦች በሆዱ እየተሳበና እንደሌሎች የሰው እባቦች በሆዱ እየተሳበና አፈር እየላከ አረመኔዎች ጫማ ስር አይደፋም። በህዝባዊ ትግሉ ጸንቶ የዛሬ 47 ዓመት ለኢትዮጵያና ለህዝባ የገባውን ቃል ኪዳን አክብሮ ቃሉን ሳይበላ መታገሉ የኢሃፓ ታላቁ ድል ሆነው። ለማጠቃለያ አንድ ቀን የልጄ ልጅ ስለ ሽግግር መንግስት አስፈላጊነት ዝርዝር የወጣበትን የኢሃፓ ልሳን የሆነውን ዲሞክራሲያን አነበበችልኝና ከሽግግር መንግስት ውጪ ያለው ሁሉ እዛው መልሶ ከመነሻችን የዘር ጭቆናውን ዝርፊያውንና ብዝበዛውን ጠባብነቱንና ግንጠላውን ከመለፈፍ ባሻገር አንዳች መፍትሄ ሊያመጣ እንደማይችል ስታስረዳ በሐሳቤ እኔ በሷድሜ ወደ ነበርኩበት 1960ዎቹ ውስጥ ጭልጥ አድርጎ ወሰደኝ። ኢሃፓ ፍሬ አፍርቷል። ትግሉን በቆራጥነት ከግቡ የሚያደርሱ ምትኮችን ማጥቀሉም በማየቴ ደስታዬ የላቀ ሲሆን ይህም የኢሃፓ የኢትዮጵያ ድል ነው እንጂ ክርፋት ከሃዲ ትፋቱን የሚለስ አንዳች ልክስክስ እንሰታ ነውና ኢሃፓ በተለያዩ ወቅቶች በውስጡ የበሉ አንጃዎችን እየገፈተረ ማባረሩና ጸረ ኢትዮጵያ መሆናቸውን በማጋለጥ መለመላ እርቃናቸውን በማስቀረት ይህም የኢሃፓ የኢትዮጵያ ድል ነው። ዋንኛው ለአይቀሬው የሀገር ሉዓላዊነት የማስከበሪያ ድል ሩቅ አይደለምና በትግላችን እናቀርበው የኢትዮጵያ ህዝብ ያቸንፋል ሲሉ ደብዳቤያቸውን ያደረሱን ትንሿ ትርሲት ከበቅሎ ቤት አዲስ አበባ ናቸው።
በጣም ለሞደችውና ለማከብራችሁ ለፍኖተ ዲሞክራሲ የኢትዮጵያን ንድም የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርባለሁ። የድምት ፈገግታ አይቶችን ለማዘናጋት ነው እንደሚባለው በኢትዮጵያ ህዝብ ትግል ላይ የከሰከዘው ዓለመድፋት የማይሸረብ ሲራ የለም። አስመሳዮችና የህዝብ ትግል ነፋቂዎች እንደ ድመቱ አፈገግ ይያሉ አስመሳይነትን ህዝበኝነትን ይሰብኩላል። ምንደኞቻቸውም ከኋላ ሆነው ያጨበጭቡላቸዋል። የስልጣን ማደላደያ ሰበካ መሆኑ ነው። በሌላ በኩል የወያኔ ያረጁ ጅቦች ከመቀሌ መሽገው ይፎክራሉ፣ ያቀራራሉ። በተለያዩ የኢትዮጵያ አካባቢዎች በዘረፉት ሀብት ቀጥረኞቻቸው ለሴራቸው አሰማርተዋል። ወያኔዎች ለገንዘብና ጥቅማቸው ሲሉ በገንዘብ ማንኛውንም ነገር ማድረግ እንችላለን ብለው የሚያስቡ፣ ለገንዘብና ጥቅማቸው ሲሉ ክብረ ሰብእናቸውን ህሊናቸውን የሸጡና ያረከሱ ብልሹና ወራዳ ሰዎች መሆናቸውን በተጨባጭ አሳይተውናል። ዛሬ በመጣፋፍ ላይ ሆነው ይህንኑ እየደገሙልን ነው። ኢትዮጵያ የወያኔ ዘረኝነት፣ ጨፍጫፊነት፣ ዘራፊነት፣ ሰብአዊ መብት ረጋጭነት አገር አፍራሽ ሴራና ተግባሮቹ ሁሉ አንገሽክሽውታል። ለዚህም ነበር በመራር ትግሉ ወያኔ ከነግሳንግሱ ወደ መቃብሩ ይውረድ የሚል ከራርና መራር ድምጹን በየአደባባዩ ያስተጋባው። ሲስሮ የተባለው የፖለቲካ ፈላስፋ ጥበበኞች ምክንያታዊ መሰረት አድርገው ሲመሩ ሞኞች በዘልማድ፣ ደደቦች በራስ ጥቅም፣ ጨካኞች ደግሞ በደመነፍስ ይገዛሉ ብሎ የተናገረው ዛሬም ለወያኔዎች ተግባርና ዓላማ ገላጭነቱ በተግባር ይታያል። ወያኔዎች ከጥበብ ከእውነትና ምክንያታዊነት የተፋቱ ናቸው። ዘልማዳዊነት፣ ድድብናው፣ ጭካኔው የተጫጫናቸው ለሀገርና ለወገን ቅንጣት የምታከል ፍቅር ሳይኖራቸው የማይወዷትን ኢትዮጵያና የሚጠሉትን ኢትዮጵያ ህዝብ ለ27 ዓመታት በጫንቃችን ላይ በመሳሪያ ኃይልና በባዕድ ኃይላት ትብብር ተጫኑብን። በኢትዮጵያ ህዝብ የማይመጥል የጥላቻና የቂም ቋጠሯቸውን ገምደው ከፋፈሉን። ወያኔዎች ከዚህ ሁሉ ወራዳ ተግባሮቻቸው የሚታቀቡ አይደሉም። እንዲያውም ዲሞክራሲያዊና ልማታዊ መንግስት ነበር ሊያሉ ይሳለቃሉ። ወያኔዎች አንቀጥቅጥ የሆነውን የህዝብ ትግል ከውስጥና ከውጭ ጸረ ሰላም ኃይሎች ጋር የተቀናጀ ነው ይያሉ ሲያጣጥሉም ተመልክተናል። እውነቱ ግን ከወያኔ የበለጠ ለሀገራችን ኢትዮጵያና ዜጎቿ ጠላት አልነበራቸውም። ዛሬም ቢሆን የኢትዮጵያ ህዝብ ለሀገሩና ለራሱ ከወያኔ በላይ ጠላት እንደሌለውና ሊኖረው እንደማይችልም ያውቃል። ያለፉ ስርዓቶች ናፋቂ ናቸው ሲሉ ማድምጠናል። የኢትዮጵያ ህዝብ ወያኔን አምሮ የታገለው ያለፉ ስርዓቶች ናፋቂ ሆኖ አይደለም። ያለፉ ጨቋኝ ስርዓቶች ዳግም እንዳይመለሱ ጉድጓድ ቆፍሮ ቀብሯቸዋል። ወያኔዎችም ሆኑ ከዚያ የቀደመው አገዛዞች የኢትዮጵያ ህዝብ አክብሎ የተፋቸው ምራቆቹ ናቸው። የኢትዮጵያ ህዝብ የታገለው የሀገሩን ክብር ለማስመለስ፣ ሉዓላዊነቷና ታሪኳ የተጠበቀች ሀገርን ለመፍጠር ነው። የሁሉም ዜጎቿ የጋራ ሀገር የሆነች ኢትዮጵያን ለመፍጠር ነው። የተነጠቃቸውን ሰብአዊና ዲሞክራሲያዊ መብቶችን ለማስጠበቅ ብቻ ነው። እንዳለመታደል ሆኖ የኢትዮጵያ ህዝብ ትግል ዛሬ ተነጥቋል። የእውነት መሆኑ በውል መረዳት የተሳናቸው ወይም እያወቁ ለጥቅም ያንደሩ በኢትዮጵያ ለውጥ ተካሄደ እያሉ የተለመደ የቁራጭ ውህታቸውን እያሰሙ በህዝብ ትግል ላይ በረዶ የማፍሰስ ፌዛቸውን እየለቀቁብን ነው። ተአምረኛ የለውጥ ሐዋርያዎች፣ የኢትዮጵያ ሙሴዎች፣ ከፈጣሪ የተላኩ ወዘተ እያሉ ለአዲሶቹ ሹሞች ከእግር ሲነጠፉ ተመልክተናል። አዲሶቹ ሹሞች የተባሉትን ከሀገሪቱ ተጨባጭ ሁኔታዎች አንጻር በሐቅ ስለ እውነቱ እንገምግማቸው ካል የሀገሪቱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውሶች ይበልጥ አስከፊ እየሆኑ መጥተዋል። ለማስረጃነት እስኪ የሚከተሉትን እንመልከት። አንድ ከአራት አስርት ዓመታት በላይ ለዲሞክራሲና ፍትህ ታግሎ ከፍተኛ የሆነ መስዋዕትነት የከፈለ ቢሆንም ለድል ሊበቃ አልቻለም። ጨካኝ የሆኑ ፋሽስታዊና ዘረኛ አገዛዞች ትግሉን እየነጠቁ በላዩ ላይ ተጭነውበታል። ውጤቱ ይኸው ዛሬ በተጨባጭ እየተስተዋለ ነው። የኢትዮጵያ ህዝብ ለዲሞክራሲ ስርዓት ግንባታ እንደ መሰረት ድልድይ ያገለግለው ዘንድ ሁሉን አሳታፊ የሆነ የሽግግር መንግስት ምስረታን በተደጋጋሚ ጠይቋል። ይህ መሰረታዊ ጥያቄ አገራቸውን ሳይሆን የጥቅም ምንጭ ለሆነው ስልጣናቸው ወይም ለዘረኝነት ልክፍታቸው እውን መሆን ሲሉ አክሽፈውታል። የዛሬዎቹ ሹሞችም የደገሙት ይህንኑ እንቢተኝነት ነው። የምን ሽግግር ነው? እኛው እናሻግራችኋለን ሲሉም ተዛብተውብናል። የኛው እናሻግራችኋለን የአዲሶቹ ሹሞች ቀሸጥ ለዛሬው የሀገራችን ውስብስብ ፖለቲካዊ ቀውሶች መነሻ መሆኑን መካተት ትልቅ ስህተት ነው። በአገራችን ኢትዮጵያ ሰርሰደድ ለሆኑ ለዲሞክራሲ እጦት አንጻር የሽግግር መንግስት መስረታ ሂደት ቀድሞ ሁኔታ ሊቀመጥለት የማይገባ ቁልፍ የመፍትሄ አቅጣጫችን ነው። የጎረቤት አገር ሱዳን ህዝብ ትግልና የሽግግር መንግስት ለመመስረት የከፈሉትና እየከፈሉ ያሉትን መስዋዕትነት መረዳት እና ወደኛው ሀገር ተጨባጭ ሁኔታ ልንመልሰው ግድ ይላል። ስለዚህ በአገራችን ሁሉን አሳታፊ የሆነ የሽግግር መንግስት ይመሰረት ዘንድ ትግሉን መቀጠል አለበት ጽኑ እምነቴ ነው። ሁለት የመድበለ ፓርቲ ህልውና ዛሬም ደብዛው እንደጠፋ ነው። በአገራችን ቁጥራቸው ከሰባ በላይ የሚሆኑ ዘረኛና አስመሳይ ለማዳ ተቃዋሚዎች መኖራቸው ለመድበለ ፓርቲ ህልውና መኖር እንደ መስፈርት መጠቀም ስህተት ነው። ዛሬ ከወያኔ የተመሳሰለ ጽንፈኝነትና ጠባብነት የተጠናወታቸው ዘረኞች በአዲሶቹ ሹሞች ውልና ስምምነት መሰረት ከአስመራ ከአሜሪካና አውሮፓ ተጋብዘው ወደ ሀገር ቤት ስለገቡ ከወያኔ የተለየ አስተሳሰብና አመለካከት አላቸው ማለት አንችልም። የተመሳሰለ አመለካከትና ዓላማ ያላቸው ቡድኖች ልዩነትን የሚያስተናግዱ አይሆንም። የመድበለ ፓርቲ ስርዓት በልዩነት ላይ የሚመሰረት አንድነት እንጂ በተመሳሳይነት ላይ ብቻ የሚመሰረት ሊሆን አይችልም። የመድበለ ፓርቲ ስርዓት ያለ ዴሞክራሲ፣ ዴሞክራሲም ያለ መድበለ ፓርቲ እውን ሊሆኑ የማይችሉና የማይነጣጠሉ ናቸው። ከዚህ አንጻር ወያኔንና አዲሶቹ ሹሞች የሚቃወሙ በልምድ በእውቀት በዴሞክራሲ ባህል የዳበረ ልምድ ያላቸው ፓርቲዎች ዛሬም ከኢትዮጵያ ፖለቲካ ጉዳይ እንደተገለሉ ናቸው። ኢህአፓን ለአብነት መጥቀስ ይቻላል። ሶስት ሆን ብለው በሀገርና በህዝብ ላይ በደል የፈጸሙ ቡድኖች ያበላሹትን ያጠፉትንና ያወሳሰቧቸውን ችግሮች ራሳቸው መፍታት አይቻላቸውም የሚለው ፖለቲካዊ ጽንሰ ሐሳብ በኢትዮጵያ ዛሬ በትክክል እየተስተዋለ መሆኑን ማጤን ይገባል። አዲሶቹ ሹሞች ውልደታቸውም ሆነ እድገታቸው በወያኔ ቤት በዘረኛነትና ጠባብነት ጠበል እየተጠመቁ ያደጉ መሆናቸውን አለመዘንጋትም ይገባል። ወያኔነትና ዘረኝነት በቀላሉ የሚለቃቸው ሊሆን አይችልም። ባደጉበት ዘረኝነትና ጠባብነት ላይ ቁርጠኝነቱን መውሰድ ይከብዳቸዋል። በዚህም መሰረት ወያኔ የሚወዳቸውን ጽንፈኞችንና ጠባቦችን በዙሪያቸው ኮልኩለዋል። ወያኔ የሚጠላቸውን ደግሞ አግለዋል። በኢትዮጵያዊነቱና በዴሞክራሲ ባህል የዳበረ ልምድ እውቀትና ቁርጠኝነት ያለው ኢህአፓን አግለዋል። አግላይነት ደግሞ ጸረ ዴሞክራሲ ነው። ወያኔ የሰራቸው ችግሮች ሁሉ ዛሬም እንዳሉ ናቸው ወይም ይበልጥ እየሰፉ መጥተዋል። የወልቃይት፣ የሁመራ፣ የጠገዴ፣ የጠለምት፣ የራያ፣ የጌዲዮ፣ የቤኒሻንጉል፣ የሶማሌ፣ የጋምቤላ፣ የአጣዬ፣ የማጀቴ እንዲሁም የአዲስ አበባና ዙሪያዋ ችግሮች ይበልጥ አስከፊ የሆኑ የመጡት አዲሶቹ ሹሞች ከወያኔ የተጣባቸውን ዘረኝነትና ጽንፈኝነት ለመላቀቅ ቁርጠኝነት ስለጎደላቸው ነው። አራት አዲሶቹ ሹሞች በወያኔ ያለ ጊዜ ከላይ እስከታች ያሉ መንግስታዊ መጨቆኛ ተቋማትና መስሪያ ቤቶችን በአንድ ብሔር ተወላጆች ሙሉ በሙሉ ተቆጣጥረው መያዛቸው የወያኔ አዛውንት ገዢዎችን ወደ መቀሌ ማባረሩንና የህዝብ ጥላቻ መፍጠሩን እያወቁ ትምህርት መውሰድ ሲገባቸው እነሱም ደግመውታል። የዛሬው ወይም የአዲሶቹ ሹሞች የፖሊስ፣ የፍርድ ቤቶችና የገንዘብ ተቋማትን የሥራ ምድብና ድልድል የሚነግረን እውነት ቢኖር የአዲሶቹ ሹሞች ብሔር ተወላጅ ልክ እንደ ወያኔ በብቸኝነት መያዛቸው የአደባባይ ሚስጥር ነው። አዲሶቹ ሹሞች የብሔር ተኮር ፖለቲካ ብሔርን መጥቀም አነሰን ብለው የሃይማኖት ወገንተኝነቱንም በሹመትና ምደባው ላይ አክለውበታል። በፌዴራልና አዲስ አበባ መስተዳድር ውስጥ ከተሾሙት ከፍተኛ ባለስልጣናት ውስጥ ከ25 በላይ የሚሆኑት የዶክተሩ ሃይማኖት ተከታዮች መሆናቸው ሊጋለጥ የሚገባው እንጂ በዝምታ የሚታለፍ ሊሆን አይችልም። ወያኔ ኢህአዴግ ምደባና ሹመት ብሔር ተኮር መሆን መወገዝና መማሪያ መሆን ሲገባው ኦህዴድ ኦዴፓ ይህንኑ መገልበጡና መጠቀሙ በርካታዎችን ያሳዘነና ያስቆጨም ጉዳይ ነው። ይህ ደግሞ ሌላው የሀገር መተራመስና መበጣበጥን ሊያባብስ እንደሚችል የወቅቱ የሀገራችን ተጨባጭ ሁኔታ ቁልጭ አድርጎ ይነግረናል። አምስት እርግጥ ነው በኢትዮጵያ ህግ እንደሌለ በግሌሽን ጤንገተር የመከራከርበት ጉዳይ ነው። አዲሶቹ ሹሞች የሚያስከብሩት ህግ ባይኖራቸው እንኳ ደንብን ማስከበር ተስኗቸዋል። ግድያና ዝርፊያ ተበራክተዋል። በዚህ አዲሶቹ ሹሞች የኢትዮጵያ ህዝብ ንብረቱን ከጥቃት መከላከል አልቻሉም። ነገ ከነገ ወዲያ በሀገራችን ስርዓት አልበኝነት አይንሰራፋም ማለት አስቸጋሪ ነው። ስራት አልበኝነት ደግሞ ለሀገር ህልውናም ሆነ ለዜጎች ሰላም ጻሪ ሆነ አስከፊ ተግባር ነው አደጋም ነው አገራችንን ለስጋት አይዳርጋትም ወይም አልዳርጋትም ማለትም አይቻልም 6 ፍቅርን ለተጠማ ህዝብ ፍቅርን መስበክ ሰላሙን ለተነፈገ ህዝብ ስለ ሰላም መጮህ ኢትዮጵያዊነቱን ለተነጠቀ ህዝብ ኢትዮጵያ ይያሉ መጮህ ዴሞክራሲን ለተጠማ ህዝብ ስለ ፍትህና ዴሞክራሲ መስበክ ስሜታዊ እልልታዎችን ስሜታዊ መፋቀሮችን ስሜታዊ ድጋፎችን የሚያሰጡ መሆናቸው እውነት ነው ሁሉም በተግባር መዋል ካልቻሉ ግን ሁሉም የፖለቲካ ጤዛ ናቸው ይጣፋሉ የኑኔታ ያገራችንም ሆነ የሌሎች ዓለማት የትግል ተመክሮ ያስተምረናል እነዚህ ስሜታዊ የህዝብ ምላሾች ላምባገነኖችና ዘረኞች የስልጣን መወጣጫ መሰላሎች ናቸው ስሜታዊ መፈቀርና ሆያሆዮች አምባገነኖችና ዘረኞችን ያስፈርቃሉ እነዚህ ስሜታዊ ድጋፎች በአዲሶቹ ሽሞች ካንዳም በፊት ታይተዋል ዛሬ ግን እንደ ጤዛ እየተነኑ መመጥፋት ላይ ናቸው ወድ ፍኖታዎች ከቀውስ ወደ ሌላኛው የቀውስ ጠርዝ እየተገፋች ላለች ሀገራችን ኢትዮጵያ ነገ ከነገ ወዲያ በትውልድም በታሪክም ላለመወቀስ የግልም ሆነ የጋራ ኃላፊነታችንን ግዴታችንን መሆኑን አውቀን ወደ ትግሉ መግባት ብቸኛው አማራጫችን ነው ኢትዮጵያ ዛሬ እሳት መጣበት ቢሉት ገለባ ውስጥ ገብቻለሁ ካለው መላቢስ ሰው የተለየ እጣ ፈንታ የላትም ከከፍተኛ የፖለቲካ ቀውስ ውስጥ ገብታለች ከየጎራው የተጠራሩ ጣራቶቻችን እንደ ዳቦ እስኪገምጡን መጠበቅ የለብንም በሽግግር መንግስት ምስረታ ብቻ ውስብስብ የፖለቲካ ቀውሶቻችን ሊፈቱ እንደሚችሉ ተረድተን ለዚህ እውን መሆን ተባብረን እንታገል ሁሉንም በሂደትና በጽኑ ትግላችን እንደምናቸንፋቸው አንጠራጠርም መልእክቴ ነው ሲሉ ደብዳቤያቸውን ያደረሱን ደግሰው ጉልማ ከአዲስ አበባ ናቸው
የድራፍ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት የሬዲዮ ስርጭት ሲወርድ ሲዋረድ የተቀበልነው አንድን ነገር አንድን ጉዳይ ለመግለጽ የምንጠቀምበት ወግ አለንና በሱ ልጀምር የፌጦ ብቅል የብሳና ጌሾ የተልባ አሻሮ ይህን ጠንቆ ለማ የሰው ነገር ለማይሰማ ሀገራችንን ከጥፋት ህዝብን ከመከራና ከስደት ለመታደግ ከህዝብ መወለድና ራስን ለህዝብ መስጠትን ይጠይቃል ከጥንት ከአጼው ስርዓት አንስቶ እስከዛሬ ማተሙን ሳይቀይር ለሀገሩና ለወገኑ የገባውን ቃል ኪዳን ሳይያጥ በየቀበቱና በየሸርጓጡ ሸብረት ተታይል በየትግል ምዕራፎቹ አይከፈሉ መስዋዕትነቶችን እየከፈለ ህዝብ ሲራ ሲፈደድ ሲፈናቀል ሲገደል ሲታሰር እየታመመ እየጮኸ እየታገለ ያለ ኢሃፓ ብቻ መሆኑን በድምጼ ድምጼን ከፍ አድርጌ በብዕሬ ቀለሙን አድምቄ እመሰክራለሁ ይህን ቃሌን የማሰፍረው በተለያዩ ወቅቶች ደባ ፈጽመው በስነ ምግባር ቆሽሸው በተለያዩ ጊዜያት ከድርጅቱ ለተሰናበቱና በፈቃዳቸው ለወጡ ታዛውንቶች ሳይሆን ኢሃፓን እየሰሙ ከተለያዩ ምንጮች በሚያገኙአቸው ጽሑፎች ኢሃፓን እየተዋወቁ በወጣትነትና በጎልማሳነት እድሜውን ጥለምትገኙት ነው በርግጠኝነት ኢሃፓን በተመለከተ ከተጻፉትና እናንተ በቀላሉ ልታገኙአቸው ከምትችሉት ከግነሽ በላይ የሚሆኑት የኢሃፓን ማንነት የማይገልጹ ናቸው ምሳሌ ላንሳ ለማታዊው ንጉሳዊው ስርዓትን ገዝግዞ እንዲወድቅ በማድረጉ ለሀገር አንድነት የቆመው ደርግ የተባለ ወታደራዊ አገዛዝ ጥርሱን ነክሶ ለውድቀቱ በመዳረሱ ቀደም ሲል ይከተስበት ከነበረው አንዱ ወያኔ የዛሬ 28 ዓመት ሚኒሊክ ቤተመንግስት ሲገባ ኢሃፓ በስልጣን ጥመኝነት ተስተካይሉትም ማጥፋት ይወርድበት እንደነበር ማስታወስ የግድ ይለኛል። ከጥንት አንስቶ እስከዛሬ ኢሃፓን በስልጣን ጥመኝነት እየከተሱ ከሚገኙት አንዱ በፕሮፌሰርነትም ሆነ በእድሜ የሸመገሉ ሲሆኑ ግን ሁሌም አድሮ ቃሪያ እንዲሉ ያሉ ናቸው። እኚህ እድሜ ጠገብ ሽማግሌ በዚህ በዘረኛው የወያኔ የከፋፍለ ግዛት 28 ዓመት አገዛዝ ዘመን ውስጥ በቀጥታ አራት ድርጅቶች የመሰረቱ ሲሆን በጃዙር ማማካሪነት የበርካቶቹ የወያኔ አገልጋይ የስም ተቋሚ ድርጅቶችን በማማከሩ እጃቸው እንዳለበት የሚታወቅ ነው። እኚሁ ሰውዬ የወያኔው ሰላይ የልደቱ አሳዳጊ እንደነበሩ ልብ ማለት ተገቢ ይሆናል። ማታ ማታም ከሰባት ነጋና ከእንድሪያስ ጋር ውስጥ እየጨለጡ ይዶልቱ እንደነበር የአደባባይ ሚስጥር ነው። እኚሁ ለጉድ የተጎለቱ ፕሮፌሰር የቀይ ሽብር ወንጀለኞች ሲታሰሩ የኢሃፓ አባላትም ይታሰሩ የሚል ሙግት ማቅረባቸውን ታሪክ መዝግቦት ይገኛል። ኢሃፓን የስልጣን ጥመኛ የሚል ጭቃ የሚለጥፍበት ለምንድን ነው መጠየቅ ተገቢ ይመስለኛል። ጥያቄውን ለመመለስ የስልጣን ጥመኛ ባህሪያትን መዘርዘር ጠቃሚነት አለውና እሱን ላስቀድም። የስልጣን ጥመኛ የሚለው ሀረግ የሚያመላክተው ለስልጣን ብለው ለሆዳቸው ብለው ስልጣን ተጨበጠ አገዛዝ ጫማ ስር በመነጠፍ የስልጣን ትርፋሪ የሚቀራመቱና ስልጣን ላይ ፍጥካሉ በኋላ የህዝብን ሰብአዊ መብቶችና ዲሞክራሲያዊ መብቶችን በመንሰፍ የስልጣን እድሜያቸውን የሚያራዝሙትን የሚመለከት ነው። ኢሃፓ ከያኔ እስካሁን የሚያሰማቸው መፈክሮች ባጭሩ ሲቀመጡ ሰባዊና ዲሞክራሲያዊ መብቶች በተግባር ይከበሩ፣ የሽግግር መንግስት ይቋቋም የሚሉ መሆናቸውን ባንክሮት ማየት ይገባል። የሽግግር መንግስት የሚመሰረተው የዚች ሀገር ዕጣ ፈንታ በሚመለከታቸው የፖለቲካ ድርጅቶች፣ የመብት ተሟጋች ድርጅቶች፣ የሙያ ማህበራት የተውጣጡ ሲሆን ይህ ማለት ጊዜያዊ ህዝባዊ መንግስት ማለት ነው። ይህንን መፈክር ለዘመናት ኢሃፓ በማስተጋባቱ የኢሃፓ መፈክር ሲባል የሚሰማ ሲሆን የሽግግር መንግስት ማለትንም የኢሃፓ መንግስት ተደርጎ እንዲታይ ለማድረግ ውስጥ ውስጡን ቱሪ ናፋስ ይናፈስ እየሰማን ነው። እንዲህ አይነቱ አባባል በ1997 ዓመተ ምህረት የተለያዩ የፖለቲካ ድርጅቶችን ያካተተው የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት እንደተመሰረተ ከኢሃፓ ውጪ የነበሩት ድርጅቶች ኢሃፓ እያሽከረከራቸው ነው የሚል ዘመቻ በመንዛት ህብረቱን ለማፍረስ የተናፈሱ ወሬዎችን ማስተዋወስ ያስፈልጋል። ከዚህ በመነሳት የሽግግር መንግስት ምስረታ በዘረኛው አገዛዝና በአብዛኛው ተቋሚ በሚባሉ ድርጅቶች የሚፈራውና የሚገፋው ኢሃፓ በመንግስትነት የመሳተፍ ድሉን ካገኘ ስልጣን ሊይዝ ይችላል ከሚል ከንቱ ስጋት የመነጨ ሊሆን እንደሚችል መጠራጠር ተገቢ ይመስለኛል። ለዚህም ነው የሽግግር መንግስት ጥያቄን ብዙዎች ተቃዋሚ ተብዬ ድርጅቶች እንኳንስ ጥያቄውን ሊያነሱት እንዲነሳም የማይፈልጉት። ኢሃፓ ለዘመናት የታገለው በቀላሉ ለማስረዳት በወስላታ መንገድ ስልጣን ለመጨበጥ ሳይሆን የኢትዮጵያ ህዝብ ዲሞክራሲያዊ መብቱን ተጎናጽፎ የራሱን የህዝብ መንግስት እንዲመሰርት ለመቃት ነው። ተደጋግሞ እንደተገለጸው የህዝብ መንግስት መመስረት የኢሃፓ ድል የኢትዮጵያ ህዝብ ድል ነው። ኢሃፓ የህዝብን ውሳኔ አክብሮ ይቀበላል። ህዝብ ከመረጠው ያገለግላል። የህዝብን ድምጽ ካላገኘ ህልውናውን ጠብቆ ለሀገር ሉዓላዊነትና ለህዝብ ነጻነት ትግሉን ይቀጥላል። እስኪ የኢሃፓ ድረገጽን ክፈቱና አረካ በደኖ 40 ጉጉ አሶሳ አዲስ አበባ አንዋር መስጊድ ጎንደር እንዳባ ኢየሱስ አዲስ አበባ በየጎዳናው በቅርቡ በደብረ ዘይት በሻሸመኔ በአርሲ በሐረር በጌዲዮ በአዋሳ በአምቦ በጉደር በአፋር በጊምቢ ወዘተ የፈሰሰውን የህዝብ ደም ከጉራ ፈርዳ ከወለጋ ከአሶሳ ከጉሙዝ ህዝብ ሲፈናቀል ድምጹን በማስተማር እየደጋገመ ማውገዙን ታረጋግጣላችሁ። ለኢሃፓ ስጋው ሀገሩ ኢትዮጵያ ደሙ የኢትዮጵያ ህዝብ መሆኑን አሳምሬ መናገር ወዳለሁ። የኢትዮጵያ ህልውና ከመቼውም ጊዜ ከፋ ጥቁር ድባብ እያንጃበበበት መሆኑን ማስተዋል ተገቢ ነው። ይህን ሁኔታ ታግለን ማክሸፍ አለብን። የወቅቱ ጥያቄ ሀገርን ለማዳን ምን መደረግ አለበት የሚል ነው። መልሱ ከስደት ከመከራ ለመዳን በኢሃፓ አመራር እየተደራጀን የሀገር አፍራሾችን ሸራ ማክሸፍና መስበር እንችላለንና ኢሃፓን እየፈለግን እንተባበር የሚል ጥሪን ማስተላለፍ እወዳለሁ ሲሉ ደብዳቤያቸውን ያደረሱን አቶ ታዬ ቶላ ከጎላ ሚካኤል አዲስ አበባ ናቸው።
Yeah, የደብዳቤዎች አምድ ፕሮግራማችንን የምናጠቃልለው በዘዋየው ጫኔ በሰኒዮር 2010 ዓመተ ምህረት የሹሞቹን አገዛዝ በማጋለጥ በጻፉልን ደብዳቤ ይሆናል። ይድረስ ለፍኖተ ዲሞክራሲ አዘጋጆች እንዲሁም ውድ የፕሮግራሙ ተከታታዮች እንደምን ሰንብታችኋል? ደብዳቤ ረዘመ ብላችሁ እንደማትቆርጡት ተስፋ አለኝ። ያለንበት ሁኔታ ውዥንብር የነገሰበት በመሆኑ ቢያንስ አብዛኛውን በሚገባ ለመተቸት ፍላጎት አለኝ። በስራ የተነሳም አንዳንድ መረጃዎችን የማግኘት እድል ስለነበረኝ በዚያም መሰረት የምለው ስላለኝ ነው። አብይን ዶክተር የሚሉት የቆየበትን ወያኔነት ለመሸፋፈን በመሆኑ የወያኔ ሌፍተናንት ኮሎኔል ማለትን መርጫለሁ። ኮሎኔል አብይ ለስልጣን ከመድረሱ በፊት በኢትዮጵያ ሕዝብ ትግል የተደናገጠውና ወዳጄ ወያኔ ሊወድቅ ነው ብሎ የሰጋው የአሜሪካ መንግስት ወያኔን ከቀውስ የሚያወጣበትን መፍትሄ ሲሻ እንደነበር ይታወቃል። በዚህ መሰረት በአሜሪካ የውጭ ጉዳይ ሚኒስቴር በሚስጥር ከተደረጉ ስብሰባዎች የመጀመሪያዎቹ ላይ ኦባንግ ኔቶና ሻለቃ ዳዊት ወልደ ጊዮርጊስ መገኘታቸው ሐቅ ነው። በእነዚህ ስብሰባዎች የአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ኃላፊዎች ዶናልድ ያማሞቶ፣ ዴቪድ ሺን፣ ሃርማን ኮሄን፣ የሲአይኤና የአሜሪካ የመከላከያ ሚኒስቴር የአፍሪካና የኢትዮጵያ ጉዳይ ኃላፊዎች፣ በኢትዮጵያ ጉዳይ አዋቂ የተባሉ የአውሮፓ ምሁሮች፣ ዜጎችና ሌሎችም ሁሌም ወይም በፈረቃ ተገኝተዋል። የህዝብ ትግል ወያኔ ሊያንኮታክተው ይችላል፣ ተቃርቧል የሚለውን ድምዳሜ ያቀፉት እነዚህ ሁሉ ታዲያ ምን ይደረግ ላይ ባደረጉት ውይይት በወያኔኛ የወያኔ የበላይነት ሳይናጋ አጃቢዎች እንዲዘጋጁና ወያኔም ከስልጣኑ ለቀቅ አድርጎ ከቁጥጥሩ ስር ያለ ሽግግርን እንዲቀበል የሚል ስምምነት ተደርሶ ይህ ሂደት የሚያጅብ ሰው ተፈልጎ በአሜሪካ የስለላ ድርጅት ኤንኤስኤ ለሁለት ዓመት የሰለጠነው ታማኝ የአሜሪካ ልጅ አብይ አህመድ ለቦታው ታሽቷል ተብሏል። ይህን የማይቀበሉ ደግሞ ኦህዴድ የተባለው ተለጣፊ በውስጡ ለውጥ አምጥቶ ለማና አብይ የሚባሉ ተአማረኞች ብቅ ብለው ወያኔን በመጋተር ላይ ናቸው፣ ቄሮ አመጣቸው ወዘተ ይላሉ። እያንዳንዱ ዜጋ የትኛውን ማመን እንደሚፈልግ መምረጥ መብቶ ነው። ይህ ያ ከማለት በፊት ግን አብይ እውን የስርዓት ለውጥ ሊያመጣ የመጣ ነው ወይስ ወያኔን ከውድቀት ለማዳን ለሚለው መልስ ያሻል። አሁንም ሁለት አይነት ግምገማ ሊኖር ይችላል። እስካሁን የሰራውና በተለይም የለፈፋቸውን መሰረት በማድረግ ወያኔን ሊጥለው ነው፣ ጉድ አደረጋቸው የሚሉና የተደሰቱ ብዙ ናቸው። ከነዚህም ውስጥ ብዙዎቹ በራሱ ሰዎች ትዕዛዝና ጥሩምባ ጥሪ መሰረት በመጪው ቅዳሜ የድጋፍ ሰልፍ ያደርጋሉ በሚል ፕሮግራም ተይዟል። የተወሰኑ እስረኞችን ፈቷል። ይህም በኃይለ ማርያም ጊዜ የጀመሩት ነው። ለዚያውም ህዝብን ይቅርታ ጠይቋል። ወያኔን ራሱን ጨምሮ ሽብርተኛ ብሏል። ከሻቢያ ጋርም ሰላም ፈለጋ ብሎ የነባድመና የኢሮቦችን የኢትዮጵያ አገር ለሻቢያ መስጠቱንም ደግፏል። ወዲህ ወዲያ ዞሮም በፖለቲካ የተያዙትን ሳይሆን በሱዳንም ሆነ በሌላ ቦታ አስፈትቷል። በአገር ግን ሁሉንም እስረኛ አልፈታም፣ የሚፈታም እንዳይደለ የሚታወቅ ነው። በአገር ግን የህዝብ ዋናና መሰረታዊ ጥያቄዎች አልተመለሱም። ይህ ነው እንግዲህ ለውጥ አምጪ ሳይሆን ትግልን አደናቃፊና የወያኔን እድሜ አርዛሚ ሚና አለው የሚሉት ለኢሳይያስ መልእክት ሰጠው ባለው መልስ የሻቢያን ሰማዕት ሊያከብር አለመቻሉ ሲቆጨው ኤርትራ የኢትዮጵያ ናት ብለው የተሰዉትን ሺዎች ግን ሳያነሳቸው አልፏል። በውጭ አገር ነዋሪ የሆኑ ዋዣቂና አድርባይ ምሁሮችና ቡድኖች ከመቀጽበት አብይን ድጋፍ ሰጥተው መጣን ጥራን ሲሉ ተደምጠዋል። የሚጠበቅ ነው። ለደርግም ያደሩ ባንዳ ምሁራን ነበሩ። ለወያኔ በ1983 ዓመተ ምህረት ሰግደው ያደላደሉትና አገር ያጠፉ ጥቂቶች አልነበሩም። በባድመው ጦርነት ጊዜም ለወያኔ ሰለባ ሆነው ሲለፍፉ ስንቱን ዜጋ አስጨርሰዋል። ዛሬስ አብይ አብይ ብለው የሚንጫጩት የሚታወቁት ናቸው። ልንመጣ ነው ያሉት ቡድኖችና ግለሰቦችን ማየቱ ይበቃል። ደጋፊዎቹ እነ ሻለቃ ዳዊት፣ ብርሃነ መዋ፣ ኤፍሬም ይስሐቅ፣ ኦባንግ ወዘተ ሊመጡ የቋመጡት ወይም የተጋበዙት ደግሞ ግንቦት ሰባት 1983 ኃይል የህዝብ ነው ስንል የተደራጀና የነቃ ህዝብ ለግል ዓላማ ለውጥ ተነስቶና ተባብሮ ሲታገል የሚለው ጫና ለመስጠት እንጂ በሰልፍና በጨብጨባ በስብሰባ ስንት ሰው ተገኘ በሚል ስሌት አይደለም። ቅንጅትና ህብረት በአዲስ አበባ በሚሊዮን ደረጃ ህዝብ ሰብስበው ነበር። ተኖ ጠፍቶ ታይቷል። ኢንጂነር ሻውል በአሜሪካ ስብሰባ ሲጠሩ ተሰብሳቢዎቹ በሺዎች ነበሩ። የደረሱበትን እናውቃለን። የተደራጁና ግባቸውን አውቀው የሚነሱ ጥቂቶች ግን ጸንተው ቆይተው ብዙ ድልን ሊያስመዘግቡ የሚችሉ ናቸው። ሞቅ ሞቅና ምርቃና በጨብሲው ሲበርግ ያከትማሉ ነው ሐቆ። ዋናው የኃይል ጉዳይ ነውና አብይ በቅንነትም ሆነ በተንኮል ህዝብ የሚፈልገውን በመናገሩ የምናጠፋው ተጨባጭ ውጤት አይኖርም። ጥቅሙ የተነካበትና የቆሰለ ወያኔ ጥቃት ሲደርስበት ስልጣኑ እስካልደከመ ድረስ እጅ የሚሰጥ አይሆንም። ለዚህም ነው ህዝብ የሚፈልጋቸውን አሟልቶ ህዝብን አስተናክሮ ወያኔን መጋፈጥና በሽግግር ሂደትም ለመግታት መነሳት የሚያስፈልገው። ሽግግርን በነ ሌንጮና ብርሃኑ ጋጋታ ለመገደብ ከተነሳ የህዝብ መሪ በህዝብ ነፃ ምርጫ ይሆናል የተባለውን በትንግርት አለኝ ለመንገስ ብሎ ተክቶ ከተፈጠመ ይወረት የተባለውን የወያኔ የኢኮኖሚ ተቋም ሁሉ ያገራችንን ሀብቶች ለግል ባለሀብቶች ለመሸጥ ከተወሰነ ማለትም መልሶ የወያኔ ባለሀብቶች ሊገዙ ይችሉ ዘንድ ከተመቻቸላቸው ለውጥ ሳይሆን ባለህበት እርገጥ ወይም ወደ ኋላ ተመለስ ይሆናል። የ1983ቱ ቧልት ዛሬ ቢደገም በምጸትነት ነው። አምላክ ያመጣልን ተአምር ተብሏል ሌፍተናንት ኮሎኔል አብይ ለመኑ ይሁንላቸው። ለብዙ አመታት ተስፋን ሰንቀን የድጋፍ እጅ ያነሳንላቸው ሁሌም አሳፍረውናል። ባድሜ ወዘተ የሀገራችን መሬት ተብሎ ስንቶቹ ሺዎች ደም እንደገበሩ እናውቃለን። ዛሬ መስዋዕትነታቸው ከምንም ሳይቆጠር የተሞተለት መሬት ለሻቢያ ሊሰጥ ነው። ሻቢያም ወዳጅ ተብሏል። ገና ብዙ ታቀዶልናል ይላሉ መረጃ ያላቸው ወገኖች። ያብየ ደጋፊዎች ሰላምን ስንፈልግ መሬት መገበሩ ተገቢ ነው በሚል አይነት ይከራከራሉ። ኢትዮጵያዊ ሁሉ ይፍረደው ብለን እንተዋው። ሙሶሎኒ ዛሬ ቢወረን ቪቫዱቼ ባዮች ይሆኑ ነበር። ከአነሳሴ ይዤ የቀረብኩት ነገ ቅዳሜ የድጋፍ ሰልፍ ሲደረግ ለመሆኑ ግቡ ይታወቃል ወይ ለማለትም ነው። ወያኔ ሲያደባ የለም ሞተ ማለት አያዋጣም። አብይና ደጋፊዎቹ ባለስልጣኖች ከወያኔም ውስጥ አብረውት የቆሙ ስላሉ በተለይ የአሜሪካ ወዳጆች ህዝብን ባገለለ በቃላት ላይ የቆመ ሂደት የሚያደርጉት እንቅስቃሴ እንደምባይካብ እንዳይሆን ከተፈለገ ህዝብን ያሳተፈና ያቀፈ የሽግግር ሂደትን መጀመር አማራጭ የሌለው እርምጃ ነው። የወያኔን ህግና አዋጅ መሻር ቀነ ቀጠሮ ሊሰጠው አይገባም። ጊዜ ስጡ ለሚሉት ያለኝ መልስ ከባብ አፈር ልሶ ያንሰራራል ነው። ወደ የሀገሩ ዙረት ሳይሆን ቅድሚያ መሰጠት ያለበት ለሀገራችን ለህዝባችን ችግር ነው። ባድመን ከመገበር በፊት የህዝብን መፈናቀልና የቤቶችን መፍረስ ማስቆም፣ 27 ዓመታት በአሸባሪ ወያኔ የታሰሩትን መፍታት፣ ይደረግ የተባለው ሁሉ በህዝብ ይደረግና ወደ ቀጣዩ አሁንም ህዝብን አማክሮ መጓዝ ይቻላል። ህዝብን ሳያማክሩና ሳያስፈቅዱ የጎንደር ወሎን መሬት የአፋሩንም ዘርፈዋል። ይመልሱ። አዋጆችን አውጥተው ብዙዎችን አግተዋል። አዋጆቹ ይሰረዙ። የታሰሩት ሁሉ ይፈቱ። መዘዘኛው ህገ ወያኔን በጥያቄ ይግባ። ወጡ ሳይወጣወጥ ወስከም ባዩ ቂጣ ያርጎብን ያብይ ደጋፊዎች ምንም ጥያቄ አታንሱ ይታምራኛ ሰው በራሱ ጥበብ በፈቀደው ቀን ሁሉን ምላሽ ይሰጣል ይሉናል እምነታችን ግን በህዝብ ትግልና ሀያልነት የሆነ ወገኖች በአንድ ግለሰብ ክህሎት ሁሉን አዋቂነት እና ፈጭነት መተማመን አለመደብንም ትንግርታለኝ የሚል ምሁር ነኝ የሚል አንድ የጎበዝ አለቃ ለመሾም ለማስሾም አይደለም ትግላችን ለህዝባዊ ስልጣን ነው ወገኖች ውድና ክቡር ደማቸውን የሰጡት ለኢትዮጵያ እንጂ ኢትዮጵያዊ መሬትን ለማስረከብ አይደለም የአብይ የመፈንጫ መሬት በወያኔ ክንድ የተለካውና የተፈቀደው መሬት ነው ያን ሲያልፍ ወያኔያዊ ቁጣ ይመጣበታል ያሾሙትም ሆነ ያጫፈሩት አያድኑትም የስልጣን ባለቤቶች ወያኔዎች ናቸውና በተለይ ማፈሪያ ሆኖ የሚታየው በውጭ አገር ያለው አድርባይ ምሁር ተብዬ ምንም ሊያደርግ የሚችል አይሆንም አብይን መርዳት ለሚሹ ህዝባዊ ትግሉን ያፋፍሙ ህዝባዊ ጥያቄዎች ምላሽ አግኙ ብለው ይታገሉ ከጭፍንና አርባና ቤት የአፍ ድጋፍ ይታቀቡ ይህን ሁሉ አተታየን ይቀበላሉ የሚል ግምት ባይኖረኝም በቅንጅት ህብረት ጊዜም የዜግነቴን ላቀርብ ሞክሬ ነበርና አሁንም ያለኝን ጠጠር ለመወርወር ነው ሁሉም የፖለቲካ እስረኞች ሳይውል ሳያድር ይፈቱ አማራውን ማፈናቀልና ማዋከብ ያብቃ ትግላችን ይቀጥል ሲሉ ብዙአየው ጫኔ ከዊስኮንሲን ግዛት አሜሪካ ደብዳቤያቸውን አጠናቀዋል አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
ገናኛ መስመሮች መጠቀም ይቻላል በስልክ ቁጥር 202 291 4217 ዋሽንግተን ዲሲ በኢሜል espic@aol.com ወይም espic@epic.com
አዲስ አበባ አዲስ አበባ